Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቢሊየን የተባለው እሱ ነው። 948 ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ከሌለ ምንም ነገር ከሌለም መንግስት፣ ህብረተሰቡና የግል ባለሀብት ተሸፍነዋል። ማለት በአጠቃላይ
የኢትዮጵያ መንግስትን የአስቸኳይ ጊዜ እርዳታ አስተባባሪ አቶ ምትኩ ካሳ ናቸው። በኢትዮጵያ ላለፉት 6 ዓመታት የዘለቀው ድርቅ በኦሮሚያና ሶማሊያ ክልሎች እያደረሰ ያለውን ጉዳት ለመታገድ ለዓለም አቀፉ ማህበረሰብ የቀረበውን የድረሱልን የእርዳታ ጥሪና እስካሁን ምላሽ አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕሳችን ይቀርባል።
መሰረታዊ ሰብአዊ መብቶችን የተመረኮዘው የዓለም ሰላምና መረጋጋት ግድልሽ የፖለቲካ አትራፊዎች በሚባሉ አደጋ ተደቅኖበታል ሲሉ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ዛኢድ ራአድ አልሁሴን አስጠንቅቀዋል። በዜና መጽሔት ክፍለ ጊዜ እንመለከተዋለን።
የኦሮሚያና የሶማሊያ ክልል አዋሳኝ በሆኑ ወረዳዎች በታጣቂዎች ለሚፈጸሙ ጥቃት መፍትሄ ለማስገኘት በአስቸኳይ ጊዜ ጠቅላይ ማዘዣ ጣቢያና በሁለቱ ክልሎች ጥረት እየተደረገ መሆኑን የኢትዮጵያ ሶማሌ ክልል መንግስት አስታወቀ። ዘገባለን። የዕለቱ አበይት ዜናዎቻችን የመላ ኢትዮጵያ አንድነት ድርጅት መኢአድ የማዕከላዊ ምክር ቤት አባልና የሰሜን ጎንደር ሰብሳቢ ከየካቲት 7 ቀን ጀምሮ በእስር ላይ እንደሚገኙ ፓርቲው አስታወቀ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የመከላከያ ወጪ በየዓመቱ በ54 ቢሊዮን ዶላር እንዲጨምር ጥሪ አድርገዋል። ባጀቱ በ10 ከመቶ እንዲጨምር ማድረጉ የአሜሪካን ጥንካሬ፣ ጸጥታና ቁርጠኝነት ለዓለም ለማረጋገጥ መልእክት የሚያስተላልፍ ወሳኝ ተግባር ነው ብለዋል።
ከአበይት ዜናዎች ውስጥ ናቸው የተነበቡት። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤናም በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሰኞ የካቲት 22 2009 ዝግጅታችን ጋር ተረኛ አስተናጋጆቻችሁ አዳኝ ፍሳዬና
አሉላ ከበደ ከፕሮግራም አቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ጆ ጊል ጋር አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና።
የመላ ኢትዮጵያ አንድነት ድርጅት መኢአድ የማዕከላዊ ምክር ቤት አባልና የሰሜን ጎንደር ሰብሳቢ ከየካቲት 7 ቀን ጀምሮ በእስር ላይ እንደሚገኙ ፓርቲው አስታወቀ። አባሎቻችን እየታሰሩ ባሉበት ሁኔታ ሊካሄድ በታቀደው ድርድር ላይ አሉታዊ ተጽዕኖ ሊያሳድር ይችላል ብለዋል የፓርቲው ዋና ጸሐፊ አቶ አዳነ ጥላሁን። እስክንድር ፍሬው አጠር ያለ ዘገባ ልኳል።
የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ እንዳስታወቀው የማዕከላዊ ምክር ቤት አባልና የሰሜን ጎንደር ዞን ሰብሳቢ የሆኑት ሻምበል ንጉሴ ደርሶ ላለፉት 2 ሳምንታት በእስር ላይ ናቸው። የፓርቲው ዋና ጸሐፊ አቶ አዳነ ጥላሁን ለአሜሪካ ድምጽ እንዳስረዱት ከፍተኛ አመራሩ የታሰሩት ጭልጋ ወረዳ ወደምትገኝ ጉባኤ የተባለች ቀበሌ ልጆቻቸውን ለመጠየቅ እንደሄዱ ነው። ወደ ጎንደር ከተማ መወሰዳቸውን ከመስማት ውጪ የት እንደታሰሩም አናውቅም ብለዋል አቶ አዳነ። በቅርብ ጊዜ የታሰሩት ሌሎች የፓርቲው አመራሮችም እስካሁን እንዳልተፈቱ አስታውሰዋል።
ቢቸና ላይ የወረዳ የመኢአድ ሰብሳቢያችን አቶ ባየ ደሱና አቶ ሲመሸ የተባሉ እንደታሰሩ ናቸው። ይልማና ደንሳ ላይ አቶ ስሜነ ገሰሰ ከጥር 16 ጀምሮ እንደታሰሩ ናቸው። አሁን እንደገና አቶ ዘመነ ጌጡ የአዲስ አበባ የጉለሌ ክፍለ ከተማ ዋና ጸሐፊ የነበሩ አሁን በጥር ወር ታስረዋል።
የተቃዋሚ ፓርቲ አመራሮችና አባላት መታሰር ከገዢው ፓርቲ ጋር ሊካሄድ በታቀደው ድርድር ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል አቶ አዳነ ተናግረዋል።
ይህ ድርጊት ካልተገታ እና አያደግም አነሰም አደገም ቢያንስ የጀመርነው እንኳ አላማ ሊሳካ ማይሳካም ውጤት እስከሚገኝ ድረስ ማዋከቡ፣ ማሰሩና ማንገላታቱ እስካልቆመ ድረስ እኔ በዚህ በጀመርነው እንትን ላይ ትንሽ አሉታ የሆነ ጥላ እንዳያጠላበት ስጋቱ አለን።
ከገዢው ፓርቲ ጋር በተደረገ የቅድመ ድርድር ስብሰባ የፓርቲው አመራሮችና አባላት መታሰር ጉዳይ መነሳቱን አቶ አዳነ አስረድተዋል። እናጣራለን የሚል ምላሽ ከመንግስት ተወካዮች ተሰጥቷል። እስካሁን ግን የተገኘ ውጤት የለም ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኦፌኮ ማለትም በኦሮሞ ፌዴራላዊ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባና በሌሎች ላይ አቃቤ ሕግ ያቀረበው የሲዲ ወይም የድምጽ ከምስል ጋር የተያዘ ማስረጃ ሊታይ ሊደመጥም እንዳልቻለ ተገለጠ ይላል ተከታዩ ዘገባ። ተከሳሽና የተከሳሽ ጠበቃ ይህ የአቃቤ ሕግ ማስረጃ እንዲታለፍ ቢጠይቁም ፍርድ ቤቱ ያጭር ጊዜ ቀጠሮ ለአቃቤ ሕግ ማስረጃ እንዲያቀርብ አዟል። መለስካቸው ማህ ነው ዝርዝሩን ያዘው።
አቃቤ ሕግ በነ ጉርሜሳ አያኖ ላይ በመሰረተው የአሸባሪነት ክስ መሰረት ካቀረባቸው የድምፅ ከምስል ማስረጃዎች መካከል በቀድሞ የኦፌኮ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባ ላይ ያቀረበው አንድ የድምፅ ከምስል ማስረጃ ሲዲ ዛሬም በቴክኒክ ችግር ምክንያት ሊታይ እንደማይችል ፍርድ ቤቱ ገልጿል። ይህ ሁለተኛው ማስረጃ አቶ በቀለ ገርባ ኦሮሞ ሚዲያ ኔትወርክ ከተባለ ድርጅት ጋር ቀደም ሲል አድርገውት የነበረ ቃለ ምልልስ እንደሆነ ያስታወሰው ፍርድ ቤት ከዚህ በፊት ይኸው ማስረጃ በችሎት ቀርቦ ሊታይ ወይም ሊደመጥ እንዳልቻለም ገልጿል። ሌላ ተለዋጭ ቅጂ አቃቤ ሕግ ይኖረው እንደሆነ ጠይቆ አቃቤ ሕግ ምናልባት መርማሪ ፖሊስ ዘንድ ይኖር እንደሆነ እንጂ ሌላ ስፍራ እንደሌለ አረጋግጧል። ፍርድ ቤቱ አቃቤ ሕግ በጉዳዩ ላይ ያለውን አስተያየት ጠይቋል። አቃቤ ሕግም ሁለት ቀን ቢሰጠው ሊያቀርብ እንደሚሞክር ገልጾ ተለዋጭ ቀጠሮ ጠይቋል። የተከሳሽ ጠበቃ አቶ ወንድሙ ኢብሳ የአቃቤ ሕግን ጥያቄ በመቃወም አቃቤ ሕግ ሆን ብሎ ደንበኛቸውን ለማጉላላት እየፈጸመ የሚገኘው ድርጊት ነው ብለዋል። ድርጊቱም የተከሳሾችን ፍትሕ በአፋጣኝ የማግኘት መብት የሚጋፋ ነው ብለዋል። ስለዚህ ፍርድ ቤቱ ይህን የአቃቤ ሕግ ማስረጃ በማለፍ ወደሚቀጥለው ሂደት እንዲሻገር አመልክተዋል። ተከሳሽ አቶ በቀለ ገርባም ተመሳሳይ ሐሳብ ሰንዝረዋል። ፍርድ ቤቱ በበኩሉ በችኮላ ምክንያት ስህተት እንዳይሰራና ፍትሕ እንዳይጓደል ማስፈለጉን ጠቁሞ አቃቤ ሕግ የተባለውን ሲዲ እንዲያቀርብ ለየካቲት 2 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቶ ተነስቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመከላከያ ወጪ በየዓመቱ በ54 ቢሊዮን ዶላር እንዲጨምር ጥሪ አድርገዋል። ባጀቱ በ10 ከመቶ እንዲጨምር ማድረግ የአሜሪካን ጥንካሬ፣ ጸጥታና ቁርጠኝነት ለዓለም ለማረጋገጥ መልእክት የሚያስተላልፍ ወሳኝ ተግባር ነው ብለዋል ፕሬዚዳንቱ። ትራምፕ ለሀገሪቱ ክፍለ ግዛቶች አስተዳዳሪዎች ባደረጉት ንግግር ጀግኖቹ ወታደሮቻችን ጦርነትን ለማስወገድና ሲያስፈልግ ደግሞ በስማችን ተዋግቶ ለማሸነፍ የሚያስችላቸው መሳሪያ እንደሚኖራቸው ማረጋገጥ አለብን ብለዋል። ፕሬዚዳንቱ አያይዘውም ዩናይትድ ስቴትስ እንደገና ጦርነቶችን ማሸነፍ መጀመር አለባት ሲሉ ተናግረዋል። በወጣትነታቸው ጊዜ ከሁለተኛ ዓለም ጦርነት በኋላ ሀገሪቱ ተሸንፋ አታውቅም ብለዋል።
ደቡብ አፍሪቃ ለኤችአይቪ የተጋለጡ ህሙማን የልብ በሽታና የአንጎል ውስጥ የደም መፍሰስ እንዲሁም የደም ስሮች መዘጋት እንዳያስከትልባቸው ለመከላከል የመጀመሪያ አብይ የሕክምና ሙከራ ካደረጉት 5 ሀገሮች አንዷ መሆኗ ተገለጠ። የኤችአይቪ ህሙማን እድሜ ተራዝሞ ጤናማ ኑሮ እንዲመሩ ለማድረግ በኤድስ ላይ በሚካሄደው ትግል መሰረት ይኸው ጥረት አዲስ ግንባር ተደርጎም ተወስዷል።
በመጨረሻም የኢትዮጵያ የኢራቅ ወታደራዊ ኃይሎች ሞሱል በተባለችው ከተማ የሚገኝ ዋና ድልድይን ተቆጣጥረዋል። እስላማዊ መንግስት ነኝ የሚለው ቡድን አማጽያንን ከከተማይቱ ምዕራብ ክፍል ለማስወጣት ጥቃት ከከፈቱ ሳምንት ሆኗል። በሞሱል ከተማ የሚካሄድ ውጊያ ድልድዮቹን ሁሉ አውድሟል ወይም ደግሞ ጉዳት አድርሶባቸዋል። በትግሪስ ወንዝ በኩል ተደራሽነት እንዲኖር ማስቻል የሀገሪቱ ወታደራዊ ኃይል ትጥቅና ስንቅ እንዲሁም ኃይሉን ለማንቀሳቀስ ያስችለዋል። በምዕራብ ሞሱል ከተማ የሚካሄደው ውጊያ መባባስ እዚያ የሚኖሩ ሲቪሎች ጉዳይ ማሳሰቡ አልቀረም። ነዋሪዎቹ ከባድ የምግብ የነዳጅና የሕክምና አቅርቦት ጥረት እንደገጠማቸው የተባበሩት መንግስታት ድርጅት ገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናሰማችሁ።
በአፍሪቃ ዘንድሮ 20 ሚሊዮን ሰው ለበረታ ረሃብ እንደሚጋለጥ የተባበሩት መንግስታት ድርጅት አስታወቀ። አሜሪካ የቀድሞ እጆቿን ትዘረጋ ይሆን?
The US has always been a leader in all these things and has been very successful at creating partnerships with the rest of the world.
በእነኚህ ጉዳዮች አሜሪካ ሁልጊዜም መሪ ሆና ቆይታለች። ከቀሪው ዓለም ጋርም የተሳካ አጋርነት እየፈጠረች ኖራለች። እነዚያን አጋርነቶች አንበጣጥስም የሚል ተስፋ አለኝ። ረሃብን መጋፈጥን በተመለከተ በአፍሪካም ሆነ በመላው ዓለም ሰዎች በቂ ምግብ ማግኘታቸውን ማረጋገጥ በሚያስችል ሁኔታ ጥረቶችን ማስተባበር መቀጠል ይኖርብናል።
የኮሎራዶ ገዢ ጆን ሃይክን ሉፐር ናቸው።
I think that what Africa has to do is to prepare for the worst case scenario.
እንደሚመስለኝ አፍሪካ ለከፋው ሁኔታ መዘጋጀት አለባት። የአሜሪካው ዶናልድ ትራምፕ በቅድሚያ ያተኮሩት በአሜሪካ ብሔራዊ ጥቅሞች ላይ ነው፣ በዓለም አቀፍ ጉዳይ ላይ አይደለም። ስለሆነም በአፍሪካ ጉዳዮች ላይም አይደለም። እናም አፍሪካ ቆም ብላ ለራሷ ችግሮች የራሷን መላ በማግኘት ላይ ማሰብ ያለባት ጊዜ ካለ ያ ጊዜ አሁን ነው።
ዶክተር ኦሉ አዳምስ ናቸው። እኚህኛው በናይሮቢ ዩኒቨርሲቲ የአንድ ትምህርት ክፍል ሊቀመንበር ናቸው። ሙሉ ዝግጅቱን አድማጮች በሁለተኛው አጋማሽ ስርጭታችን በጤና ፕሮግራም እናቀርባለን። አሁን የዕለቱን አብይ ርዕስ በኢትዮጵያ አምስት ክልሎች የተከሰተውን ድርቅ ለመቋቋም ለ5.6 ሚሊዮን ህዝብም የለደራሽ ምግብ እርዳታ ለማቅረብ ከተያዘው 1 ቢሊዮን ዶላር ውስጥ እስካሁን ከለጋሾች ምንም የተገኘ ምላሽ እንደሌለ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። መንግስት በጣም አስቸኳይ የምግብ እርዳታ የሚያስፈልጋቸውን ወረዳዎች ለይቶ በማውጣትም ከፌዴራልና ከክልል በተመደበ 80 ሚሊዮን ዶላር ህዝቡን መመገብ መጀመሩን ጨምሮ አስታውቋል። የተጠየቀው ገንዘብ ካልተገኘ መንግስት የግል ባለሀብቱና ህብረተሰቡ በጋራ ይሸፍኑታል ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
የብሔራዊ የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳ ለአሜሪካ ድምጽ እንደተናገሩት በአውሮፓውያኑ ዘመን አቆጣጠር ባሳለፍነው ጥር ወር መንግስትና አጋሮቹ ሰርተው ይፋ ባደረጉት አሃዝ መሰረት ወደ 5.6 ሚሊዮን ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል። ድርቁንና አስከፊ ረሃብ የሚያስከትለውን ችግር ለመቋቋም ወደ 1 ቢሊዮን ዶላር ያስፈልጋል የሚል የእርዳታ ጥሪ ቀርቦም ነበር። ከዚህ ገንዘብ ላይ ምን ያህል ገንዘብ ተገኘ ስል አቶ ምትኩን ጠይቂያቸው ነበር።
ቢሊየን የተባለው እሱ ነው፣ 948 ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ስለዚህ የኢትዮጵያ መንግስት ልክ አምና 2016 ላይ አድርጎት እንደነበረው መሪነትን በመውሰድ በኢትዮጵያ ብር 1.89 ቢሊዮን ገንዘብ መድቦ የምግብና ምግብ ነክ ያልሆነ አቅርቦት እያቀረበ ነው ያለው።
በድርቁ የተጠቁት አካባቢዎች የሚገኙት በአምስት ክልሎች ነው ተብሏል። አካባቢዎቹን ዘርዘር አድርገው ሊያስረዱ አቶ ምትኩን ጠይቂያቸው ነበር።
ሀገራችን ደቡብና ደቡብ ምስራቅ ክፍሉ ነው። ስለዚህ አሁን የሀገራችን ደቡብና ደቡብ ምስራቅ ክፍል የትኛው ይሸፍናል ካልን፣ አንደኛ የሶማሌ ክልል ደቡብ ፓርቱ ነው። የሲቲ ዞንና የፈፋን ዞን የቀድሞውን ሽንድሪና ጅጅጋ ዞንን ሳይጨምር የተቀሩትን 9 ዞኖች ይዛል። ለምሳሌ እንደ ጀረር፣ ሸበሌ፣ የድሮ ጎዴ ጀረር የሚባለው የድሮ ደጋቡር፣ ቆራሄ፣ የዋርዴር የድሮ ዋርዴ አሁኑ ዶሎ ዞን የሚባሉ እነዚህ ከጅጅጋ በታች በኩል ያሉቱ በስተ ምስራቅ በኩል ያሉ ዞኖችን እነ አፍዴር ዞን እነ ሊበን ዞንን። ወደ ኦሮሚያ ስትመጣ ኦሮሚያ ክልል የተጎዳው የቦረና ዞን፣ የጉጂ ዞን፣ የምዕራብ ጉጂ ዞን ቆላማ ወረዳዎች፣ የባሌ ዞን ቆላማ ወረዳዎችና የምስራቅ ሐረርጌ ቆላማ ወረዳዎች ናቸው። እነዚህ አካባቢ ነው ጉዳት የደረሰው። ከሶማሌ ክልል ጋር ይመሳሰላል። ወደ ደቡብ ብሔሮች ብሔረሰቦች ህዝቦች ክልል ስንመጣ አንዱ የደቡብ ኦሞ ዞን ነው፣ አርብቶ አደር አካባቢ። ሁለተኛ የሰገን ህዝቦች አካባቢ ዞን ነው። ሶስታ ደግሞ የገሙ ጎፋ ዞን ቆላማ ወረዳዎች ናቸው ድርቁ ያጋጠማቸው። አማራ ብዙም አማራ ምንድን ነው አሁን ከአሁን ድርቅ ጋር ተያይዞ ሳይሆን ባለፈው ዓመት የጎርፍ አደጋ የተከሰተባቸው አካባቢዎች እና ደግሞ የዝናብ መቆራረጥ ያለባቸው አካባቢዎች ላይ ያለ ችግር ነው። በተወሰነ ሰሜን ሸዋ ላይ፣ ዋግምራ፣ አፋር ላይ በንመጣበት ሰዓት የአምና የድርቅ ተጽዕኖ ነው፣ ተሻጋሪ ሆነ የድርቅ ተጽዕኖ ነው ያለው። እሱም አሁን ባለበት ሁኔታ ያው ዝናብ እየዘነበ ስላለ ከተወሰኑ አካባቢዎች በስተቀር ወደ ዞን አንድ ሊዳር ኮሪ ምናምን የሚባሉ አካባቢዎች ካልሆነ በስተቀር የዚህን ያህል የጎላ ችግር የለም። ከሌሎቹ ክልሎች ጋር ስናነጻጽር
በእነዚህ አካባቢዎች በዋነኛነት ከፍተኛ ችግር የደረሰው የከብቶች መሞት ነው። የአሜሪካ ድምጽም ከእነዚህ አካባቢዎች የቦረና ዞን፣ ከኮንሶ ወረዳ እና ከዋግምራ ዞን ነዋሪዎች አነጋግረን ነበር። በአርብቶ አደሮቹ አካባቢ የከብቶች ሞት መበራከቱን ገልጸውልን እስካሁን በሰው ሕይወት ላይ የደረሰ አደጋ እንደሌለ አስረድተዋል። የምግብ እና የውሃ አቅርቦትም በጥቂቱ ከመንግስት እየተለገሳቸው እንደሆነ ገልጸውልናል። በአማራ ክልል ዋግምራ ነዋሪ ሆኑና ስማቸውን እንዳንጠቀስ ድምጻቸውን ደግሞ እንድንቀይር የጠየቁን አንድ ነዋሪ በአካባቢያቸው ድርቅ ተከስቶ የነበረው በ2007ና 2008 ዓ.ም መሆኑን ገልጸው አሁን ድርቅ ባይኖርም የዛን ጊዜ ተጽዕኖ እስካሁን በህብረተሰቡ ላይ አለ ብለዋል። በተጨማሪም አካባቢው በጣም በድህነት የተጠቃ በመሆኑ አሁንም ጥቂት እርዳታ እንደሚደረግላቸው ተናግረዋል።
አርሶ የሚተዳደርበት መሬት በጣም አነስተኛ ነው። መሬቱ የተከፈለው በ83 ዓ.ም ስለሆነ በ83 አንድ ጥንድ ሰዎች ባልና ሚስቶች የተመሩት መሬት እኛ ሰዎች ዛሬ ወደ 10 በላይ ሰው አፍርተዋል። 10 በላይ ልጅ ስለወለዱ ያንን እየቆረሱ እየሰጡ ስለሆነ የመሬት ጥበት በጣም እና የገጠሩ ወጣት አርሶ የሚተዳደርበት የራሱ የሆነ መሬት የለውም።
አቶ ምትኩ ካሳ አሁን ለጊዜው ከፍተኛና የለፍ ደራሽ እርዳታ ያስፈልጋቸዋል የተባሉ ከአጠቃላይ ክልሎች የተሰበሰቡ 192 ወረዳዎች ላይ ትኩረት አንድ በሚል ተለይተው ከፌዴራልና ከክልል መንግስታት በተሰበሰበ ገንዘብ እየተረዱ እንደሆነ አስረድተዋል። ከለጋሾች ለማግኘት ደግሞ ከፍተኛ ጥረት እየተደረገ መሆኑን ተናግረዋል። ድርቁ ከፍተኛ አደጋ ሊያስከትል ይችላል የሚል ስጋት እንዳለ ከተነገረና የሚጠበቀው ገንዘብ ካልተገኘስ ብያቸው ነበር።
ከሌለ ምንም ነገር ከሌለ መንግስት ህብረተሰቡና የግል ባለሀብት ተሸፍነዋል። ማለት በአጠቃላይ
የተጠየቀው 1 ቢሊዮን ዶላር በርካታ በመሆኑ ከመንግስት በጀትና ከሀገር መሰብሰብ ይቻላል ተብሎ ነው ወይ የሚታሰበው ብያቸውም ነበር።
ከአጋር አካላት ይገኛል የሚባለው ዜሮ አይሆንም። ኢንትረስት የሚያሳዩ አካላት አሉ። ለምሳሌ ባለፈው ወቅት ለዚህ ለአፍሪካ ህብረት ስብሰባ የመጡት አዲሱ የተባበሩት መንግስታት ድርጅት ዋና ጸሐፊ ሚስተር አንቶኒዮ ጉትሬስ እና የኢትዮጵያ መንግስት ምክትል ጠቅላይ ሚኒስትር በጋራ በመሆን የሰበሰቡ ስብሰባ አለ። የአጋር አካላት በዛን ሰዓት አሁን እንደነ ስዊድን የመሳሰሉ ሀገሮች፣ እንደነ ካናዳ የመሳሰሉ ሀገሮች ፍላጎት ያሳዩበት ሁኔታ አለ።
በሌላ በኩል ኢትዮጵያ 5.6 ሚሊዮን ህዝብ የዕለት ደራሽ የምግብ እርዳታ ይፈልጋል የሚል የእርዳታ ጥሪ ይፋ እያደረገች 500,000 ህዝብ በድርቅ ምክንያት ተጎድቶባታል ለተባለችው ሶማሌላንድ 7,200 ኩንታል የአስቸኳይ ጊዜ የምግብ እርዳታና 26,667 ካርቶን ወተት መርዳቷ ተገልጿል። ይህ ተቃርኖ የለውም ወይ ብያቸው ነበር ለአቶ ምትኩ።
አይ ተቃርኖ የለውም፣ ምክንያቱም አንዱ ሰብአዊነት ነው፣ ሁለተኛ ደግሞ አጋርነት ማሳያ ነው። ይህ ማለት ምንድን ነው? የእርዳታው ትልቅ መሆን ወይም የእርዳታው ትንሽ መሆን ሳይሆን ሶሊዳሪቲ ማሳያ ነው። ያ ማለት ኢትዮጵያ ተርፋ ሳይሆን አንደኛ የሰብአዊ ጉዳይ ነው ይሄ፣ ሁለታ ደግሞ የአጋርነት ጉዳይ ስለሆነ ነው የተደረገው። በእርግጥ አንዳንድ ጊዜ ምንድን ነው ሰዎች አገር ውስጥ ያለ ችግር እያለ እንዴት ለጎረቤት ሀገር እርዳታ ይቀርባል የሚል አመለካከት ሊኖር ይችላል። ይህ እንግዲህ በሀገራችን ታሪክ የመጀመር አይደለም። ከዚህ በፊትም የተደረገበት ሁኔታ ነው ያለው። ሀብታሙንን ሳይሆን ባለን አቅም ልክ አጋርነታችን ለማሳየት ሰብአዊ ጉዳይም ስለሆነ ከዛ ጋር እያይዘን ያደረግነው ነው።
በሌላ በኩልም እንዲሁ ህዝቦቿ በድርቅ የተጠቁባት ኬንያ ላወጣችው የበቆሎ ግዢ ፍላጎት ኢትዮጵያ በቆሎ ለመሸጥ ፍላጎት ማሳየቷ መነገሩን ጠቅሰን ይህስ አይጋጭም ሆይ ብለናቸው ነበር።
ወደ ውጭ ሀገር የሚላኩ ብዙ ጊዜ ሀገር ውስጥ ገበያ ይተርፋል የሚለው በደንብ ግምገማ ተሰርቶ ነው። ከሀገር ውስጥ ፍጆታ በላይ በትርፍነት አለ የሚባለው ምርት ነው እንግዲህ ኤክስፖርት መዋል የሚችለው።
የአየር ንብረት ለውጡና የእርስ በርስ ግጭት በርካታ የአፍሪካ ሀገሮችን በምግብ እጥረትና በረሃብ እያጠቃ መሆኑ እየተነገረ ይገኛል።
የኦሮሚያና የሶማሊያ ክልል አዋሳኝ በሆኑ ወረዳዎች በታጣቂዎች ለሚፈጸመው ጥቃት መፍትሄ ለማስገኘት በአስቸኳይ ጊዜ ጠቅላላ ማዘዣ ጣቢያና በሁለት ክልሎች ጥረት እየተደረገ መሆኑን የኢትዮጵያ ሶማሌ ክልል መንግስት አስታወቀ። ከኦሮሚያ አዋሳኝ ወረዳዎች የሚወጡ ያሏቸው ታጣቂዎች በክልላቸው አዋሳኝ ወረዳዎች ጥቃት እየተፈጸሙ መሆናቸውን የተናገሩት የሶማሌ ክልል መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ኢድሪስ እስማኤል ናቸው። ታጣቂዎቹ የኦሮሚያን መንግስት ህዝብንና ተቋማቱን የማይወክሉና በውጭ ያሉ ጸረ ሰላም ኃይሎች የሚመሩ ናቸው ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል።
በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ ወረዳዎች ጥቃት የሚፈጽሙ ኃይሎችን በተመለከተ የሁለቱ ክልላዊ መንግስታት ግምገማ ተመሳሳይ አለመሆኑ ይታያል። ጥቃት እየፈጸሙ ያሉት ከኢትዮጵያ ሶማሌ ክልል የሚነሱ ነገር ግን ህዝቡንም ሆነ ክልላዊ ተቋማቱን የማይወክሉ ታጣቂዎች መሆናቸውን የኦሮሚያ ክልላዊ መንግስት ማስታወቁ ይታወሳል። የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ዛሬ በሰጠው ማብራሪያ ከኦሮሚያ ክልል የሚነሱ ታጣቂዎች በአዋሳኝ ወረዳዎቻችን ጥቃት እየፈጸሙ ነው ብለዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እድሪስ እስማኤል በስልክ ለአሜሪካ ድምጽ ሲናገሩ በታጣቂዎች ጥቃት ተፈጸመባቸው ያሏቸውን ወረዳዎች ጠቅሰዋል። ታጣቂዎቹ የሚመጡትም ከኦሮሚያ አዋሳኝ ወረዳዎች ነው ብለዋል።
በኦሮሚያ በኩል ታጥቆ የገቡ የተደራጁ ኃይሎች በአካባቢው ጥቃት ሲፈጽሙ የነበሩበት ሁኔታ አለ። ይህን ደግሞ ያው ከክልሉ ጋር በጋራ እየተወያየ እንደዚሁም ፌዴራል መንግስታችንና ኮማንድ ፖስት በጋራ እየሰራን ያለንበት ሁኔታ አለ። ቤካሶፍቱ የምትባል ወረዳ ናት። በዚህ ወረዳ ላይ ብቻ 4 ቀበሌ ላይ ነው እንግዲህ ይሄ የታጠቀ ኃይሉ ከኦሮሚያ ተሻግሮ ገፍቶ ጥቃት ህዝቡ ላይ ሲያደርግ የነበረው።
የሁለቱ ክልሎች ህዝቦች ሰፊ ድንበር የሚጋሩ በአኗኗርና በባህልም የሚመሳሰሉ መሆናቸውን አቶ እድሪስ አስታውሰዋል። ለብዙ ዘመናት ለሰላም የሰሩና በሰላም ይኖሩ መሆናቸውንም ጠቅሰዋል። ወደ ሶማሌ ክልል እየገቡ ጥቃት የሚፈጽሙት ታጣቂዎችም የኦሮሚያን ክልል መንግስት ህዝቡንና ተቋማቱን እንደማይወክሉ አስረድተዋል።
የኦሮሚያ ክልል ተቋምም ምንም የሚወክል ፈጽሞ ይሁን ከዛ ተነስቶ የሶማሌን ህዝብ ያጠቃል ብለን እምነቱም የለንም እኛ። ነገር ግን ሽብርተኛ አካላቶች በአካባቢ ያሉትን በክልሉ ላይ ሽብር ለመፍጠር፣ ሀገሪቱ ላይ ችግር ለመፍጠር፣ ህዝብን ከህዝብ ለማጋጨት የቶክሱን የሚመሩት አሉ የሚል ነገር ነው ግምገማ ያለንኛው።
በኢትዮጵያ ሶማሌ ክልል የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ዛሬ ባወጡት መግለጫ የፌዴራሉና የክልል መንግስታት ለችግሩ አፋጣኝ መፍትሄ እንዲፈልጉ ጠይቀዋል። የጁቤና ዲግኔ ዲሞክራሲያዊ ፓርቲ፣ የምዕራብ ሶማሌ ዲሞክራሲያዊ ፓርቲና የደልወቢ ህዝቦች ዲሞክራሲያዊ ንቅናቄ ናቸው መግለጫውን ያወጡት። የጁቤና ዲግኔ ዲሞክራሲያዊ ፓርቲ ሊቀመንበር አቶ አብዲ ኡመር በስልክ ለአሜሪካ ድምጽ ሲናገሩ ፓርቲዎቹ ያቀረቡትን ጥሪ አብራርተዋል።
የፌዴራል መንግስትም ሆነ የሶማሌ ክልላዊ መንግስት ይህንን ጉዳይ የተጎዱ ህዝቦች የሶማሌ ህዝብ ግራቸው መፍትሄ ተደራሽ እንዲሆን በውሳኔያችን ላይ አስተላልፈናል። ተደራሽ እንዲሆን ክልሉ መንግስት አንድ ፌዴራል መንግስት፣ ሁለት የሶማሌ ብሔራዊ ክልላዊ መንግስት ለህዝቡ ያድን እንላለን።
የኢትዮጵያ ሶማሌ ብሔራዊ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እድሪስ እስማኤል እንዳሉት ደግሞ ችግሩን ለመፍታት የተጀመረ ጥረት አለ።
ፌደራል መንግስታችንም እንደዚሁም የአስቸኳይ ጊዜ አዋጅን ተከትሎ የተቋቋመው ዋናው ኮማንድ ፖስቱም የሁለቱ ክልሎች ከፍተኛ አመራርም በጋራ እየተወያዩ አሁን ጥሩ ውጤት እየታየበት ሁኔታ፣ ስለዚህ ይሄኛውን አጠናክሮ ዋናው ሰላም መጀመሪያ ወደ ቦታው እንዲመለስና ከዛ ወዲህ ደግሞ ይሄ ነገር ዳግም እንዳይመጣ በጋራ መስራት ማለት ነው።
በኦሮሚያና በኢትዮጵያ ሶማሌ ክልል በሚገኙ አዋሳኝ ወረዳዎች ጥቃት የሚፈጽሙትን ታጣቂዎች መነሻ በተመለከተ ሁለቱም ክልሎች የየራሳቸው ግምገማ አላቸው። ታጣቂዎቹ የትኛውንም ክልላዊ መንግስትና ህዝብ እንደዚሁም ህጋዊ የጸጥታ ተቋም እንደማይወክሉ ግን ሁለቱም ይናገራሉ። የሁለቱ ክልሎች ህዝብ ለዘመናት አብሮ የኖረና የተዋለደ የጋራ ቋንቋ፣ ባህልና እሴት ያለው መሆኑንም በተመሳሳይ አብራርተዋል። የፌዴራል መንግስቱን ግምገማ ችግሩን ለመፍታት እየተሰራ ያለውን ስራም በተመለከተ ምላሽ ለማግኘት ጥረት እያደረግኩ ነው። እንደተሳካ ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ መጽሔት ርዕስ እንሻገራለን። መሠረታዊ ሰብአዊ መብቶች የተመረኮዘው የዓለም ሰላምና መረጋጋት ግድየለሽ የፖለቲካ አትራፊዎች በሚባሉት አደጋ ተደቅኖበታል ሲሉ የተባበሩት መንግስታት የሰብአዊ መብት ኮሚሽነር ዛኢድ ራአድ አልሁሴን አስጠነቀቁ። ኮሚሽነሩ ይህን ያስጠነቀቁት ጄኔቫ ውስጥ በተጀመረው የመንግስት ድርጅት የሰብአዊ መብት ምክር ቤት ጉባኤ መክፈቻ ላይ ነው። የመንግስታቱ ድርጅት ያቀረበውን ይህን ስብሰባ ሊሳ ሽላይን ለአሜሪካ ድምፅ አጠናቅራለች። ቆንጅታ ይዛ አቅርባለች።
ሁለተኛው የዓለም ጦርነት ካበቃ ወዲህ የዓለምን ስርዓት ለማረጋጋት የተደረጉ በርካታ ክንዋኔዎች በአሁኑ ወቅት እያደገ በመጣው የተራውን ሕዝብ ብሶትና ስጋት የፖለቲካ መጠቀሚያ የማድረግ ተግባር የመፈራረስ አደጋ ተደቅኖባቸዋል ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራድ አልሁሴን አስጠንቅቀዋል። ካውዳሚው የዓለም ጦርነት በተከተሉት 70 ዓመታት በበርካታ የዓለም አካባቢዎች ዘላቂ ሰላምና ልማት እውን ሊሆን የቻለው በመንግስታቱ ድርጅት ቻርተርና በሌሎችም ዓለም አቀፍ የሰብአዊ መብቶች ውሎች የተደነገጉት መሰረታዊ ሰብአዊ መብቶች በመከበራቸው ነው ብለዋል ከፍተኛው ኮሚሽነር። የፖለቲካ መሪዎች በዓለም አቀፍ ሰብአዊ መብቶች ላይ ለሚያካሂዷቸው የክፋት ዘመቻዎች ወይም ደግሞ ለእነዚህ መብቶች ከቆሙ ውሎች እንወጣለን ብለው ለሚያሰሙት ዛቻ ከተንበረከክን ዓለማችን ከባድ ጉዳት ያገኛታል ሲሉ ከፍተኛው ኮሚሽነር አስጠንቅቀዋል።
To those political actors who, as in the days of the League, threaten the multilateral system or intend to withdraw from parts of it.
እነኚህ የፖለቲካ ተዋናዮች ባለም አገሮች ሊግ ዘመን እንደተደረገው ዓለም አቀፉ ስርዓት ላይ ስጋት ከደቀኑ ወይም ደግሞ ከአንዳንዶቹ አካላት እንወጣለን ካሉ የዚያ ታሪካዊ ተመክሮ ማስጠንቀቂያ ደወሎች ጎልተው እንዲሰሙ መደረግ አለበት። ዳር ቆመን አንመለከትም። ስለምን አብዝተን ስለምንጎዳ ከወዲሁ አብዝተን መከላከል አለብንና የኛም የሌሎችም መብቶች ደግሞም ያለማችን የወደፊት ዕጣ ፈንታ በእነኚህ ግድ የለሽ የፖለቲካ ጥቅም አግበስባሾች ወዲያ ሊወረወሩ አይገባም።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የድርጅቱን የሰብአዊ መብቶች ምክር ቤት ጉባኤ ላይ እንደ ዋና ጸሐፊ ለመጀመሪያ ጊዜ ይካፈላሉ። ዋና ጸሐፊው በዓለም ዙሪያ ለሰብአዊ መብቶች ከበሬታ ግድ የለሽነቱ እየተስፋፋ መምጣቱ አሳሳቢ እንደሆነ አስጠንቅቀዋል።
We are increasingly seeing the perverse phenomenon of populism and extremism feeding off each other.
ዘረኝነት፣ መጤ ጥላቻ፣ ጸረ ሴማዊነት፣ ጸረ ሙስሊም አስተሳሰብና ሌሎችም ያለመቻቻል ተግባሮች እየተባባሱ ባሉበት በአሁኑ ወቅት የተራውን ህዝብ ስጋት ለፖለቲካ መጠቀሚያ ማድረግና ጽንፈኝነት ይበልጡን እርስ በርስ እየተመጋገቡ ናቸው። በዓለም ዙሪያ ህዳጣኖች፣ አገር በቀል ማህበረሰቦች አድሎና ጥቃት ይፈጸምባቸዋል። ተመሳሳይ ጾታ አፍቃሪና ጾታ ለውጡ ማህበረሰብ እንዲሁ።
የሰብአዊ መብት ጥሰት የመጪ ቀውስ ተቋማሚ ነው ሲሉ ያስጠነቀቁት ዋና ጸሐፊ ጉቴሬዝ በዚህም ምክንያት ለመከላከል ቅድሚያ ትኩረት መስጠት የሁሉም ኃላፊነት ነው ብለዋል። አያይዘውም ግጭቶች ሲነሱ መሰረታዊ ምክንያቶቻቸው ታውቀው መላ ሊፈለግላቸው ይገባል። የሰብአዊ መብት ስጋቶችም እንዲሁ ሳይዘገይ ይበልጡን ውጤታማ በሚሆን መንገድ መፈታት አለባቸው ብለዋል ዋና ጸሐፊ ጉቴሬዝ።
አሁን ደግሞ አድማጮች የኦስካርን ዜና እናሰማለን።
ዜና ኦስካር። ትላንትና ማታ በሆሊውድ የተካሄደው የዘንድሮ ዓመታዊ የኦስካር ሽልማት የራሱ የሆነ አስገራሚ ትዕይንቶች ነበሩት። በዝግጅቱ ላይ ላላ ላንድ የዓመቱ ምርጥ ፊልም ሆኖ አሸንፏል ተብሎ ከተዋወቀ በኋላ በስህተት እንደተነበበና ሙንላይት አሸናፊ መሆኑ ተነገረ። ሙንላይት በአፍሪካ አሜሪካውያን ተዋናዮች አዘጋጅነትና ድርሰት ለዚህ ትልቅ ሽልማት የበቃ ፊልም ነው። ላላ ላንድ ሙዚቃዊ ድራማ በተለያዩ ዘርፎች 6 ሽልማቶችን በመሰብሰብ በዘንድሮ ኦስካር፣ በቅርቡ በሌላው ታላቅ የጥበባዊ ሥራዎች ሽልማት ጎልደን ግሎብ እንዳደረገው ሁሉ ዳግም የቀዳሚነቱን ደረጃ ተቆናጥቷል። ስነ ሥርዓቱን የተከታተለው የአሜሪካ ድምፁ ማይክ ኦሱሊቫን ያጠናቀረውን ተከታዩን ዘገባ መስታወት አረጋው ይዛ ቀርባለች።
ላላ ላንድ የተሰኘው ፊልም በዘንድሮ የኦስካር ሽልማት ለ14 ጊዜ እጩ ሆኖ ነበር። ይህ ሙዚቃዊ ፊልም በዝግጅት ቅንብር፣ በአዲስ ፈጠራ ድርሰትና ዘፈን የዘንድሮውን ሽልማት አግኝቷል። በዚህ ፊልም ኤማ ስቶን ዋናዋን ገጸ ባህሪ በብቃት በመተወኗ የዘንድሮዋ ምርጥ ተዋናይት ተብላ ለመሸለም በቅታለች። ይህንኑ ፊልም ያዘጋጀው የ32 ዓመቱ ዴሚየን ሻንዜል በምርጥ የፊልም አዘጋጅነት ተመርጦ ሽልማቱን ተቀብሏል። በኦስካር የሽልማት ታሪክ በዚህ ዕድሜ ያሸነፈ የመጀመሪያው የፊልም አዘጋጅም ሆኗል። በዚህ የሽልማት ምሽት ተሸላሚውን እንዲናገር የተሰየመው ፋዬ ዳንዌይ የዘንድሮ ምርጥ ምስል አሸናፊ
ላላ ላንድ
በማለት ነበር ያስተዋወቀው። ነገር ግን ስህተት ነበር። እናም ስህተቱ ወዲያውኑ ታረመ።
There's a mistake. Moonlight, you guys won best picture.
ስህተት ነው። ሙንላይት በምርጥ ምስል ረድፍ እናንተ ናችሁ ያሸነፋችሁት።
ሙንላይት በአንድ ጥቁር ሰው ላይ የተሰራው ፊልም ከመጽሐፍ ወደ ፊልምነት የተቀየረ ምርጥ ፊልም ረድፍ ሽልማት ሲያገኝ፣ በፊልሙ ላይ በዋና ተዋናይነት የተወነው ማርሻል አሊ በምርጥ ረዳት ተዋናይነት ተሸልሟል። ታሪኩ የሚያጠነጥነው በጥቁር አሜሪካውያን ላይ በሆነው ፌንስ በተሰኘው ፊልም ላይ ከዋናዎቹ አንዷ ሆና የተወነችው ቪዮላ ዴቪስ በምርጥ ረዳት ተዋናይነት እንዲሁ ተሸልማለች። ባለፈው ዓመት አፍሪካን አሜሪካውያን ብዙ ጊዜ ሽልማት አያገኙም የሚል ወቀሳ በኦስካር ሽልማቱ ላይ ከደረሰ በኋላ በዘንድሮው ዴቪስና አሊ ተሸላሚዎች ሆነዋል። አሊ በኦስካር ታሪክ የመጀመሪያው ሙስሊም ተሸላሚ ነው። ቪዮላ ዴቪስ ሽልማቷን ከተቀበለች በኋላ በዛው መድረክ ላይ ባደረገችው ንግግር
I became an artist and thank God I did. Because we are the only profession that celebrates what it means.
ተዋናይ በመሆኔ እግዚአብሔርን አመሰግናለሁ። ምክንያቱም እኛ ብቻ ነን የህይወት ምንነትን የምናጣጥማት በማለት ተናግራ ነበር። በዚህ የኦስካር ሽልማት ዝግጅት ምሽት ፕሬዝዳንት ዶናልድ ትራምፕ ስማቸው ሲጠለጠል አምሽቷል። ዝግጅቱን በማስተዋወቅ ይመራ የነበረው ጂሚ ካሜል እንዲሁም ሌሎች ጥቂት አስተዋዋቂዎች ከሰባት የሚበልጡ ሙስሊሞች የሚኖሩባቸው ሀገር ሰዎች ወደ አሜሪካ እንዳይመጡ የሚከለክለውን ፕሬዝዳንታዊ ትዕዛዝ ሲተቹ ታይተዋል። ኢራናዊው የፊልም መሪ አስካር ፍራዲ The Salesman በተባለው ፊልም ምርጥ የውጭ ሀገር ፊልም በሚለው ዘርፍ የኦስካር አሸናፊ ሆኗል። ነገር ግን የሽልማት ስነ ስርዓቱን አልተካፈለበትም። የትራምፕን ክልከላ በመቃወም ንግግሩን አንዲት ኢራናዊ አሜሪካዊዋ ሳይንቲስት ያነበቡ ሲሆን የስደተኞች ክልከላ ፍራቻ ከመፍጠር ያለፈ ፋይዳ የለውም፣ የፊልም ሰሪዎች ግን የተዘጉ በሮችን በስራቸው ያስከፍታሉ ብለዋል። ለመጀመሪያ ጊዜ የኦስካር አሸናፊ ሆነችው ደግሞ ኤማ ስቶን ናት። ከዚህ ቀደም በበርድላንድ ታጭታ ነበር፣ አላሸነፈችም። ኢትዮጵያዊና አየርላንድ ትውልድ ያላት ሩት ነጋና ታዋቂዋ ሜሪል ስትሪፕ በታጩበት የአመቱ ምርጥ ሴት ተዋናይነት አሸናፊ ሆናለች።
I still have a lot of growing and learning and work to do. And this guy is a really beautiful symbol to continue on that journey and I'm so grateful for that. So thank you so much.
ገና ብዙ ማድረግ ይጠበቅብኛል። ብዙ መስራት በጄ ላይ የምታዩት ይህ ኦስካር ለዚህ ጉዞዬ ማትጊያ ሆነኛል። በጣም ነው ማመሰግነው። ብዙ ወሮታ እንዳለብኝ ይስማኛል። አመሰግናለሁ። I don't know why I keep moving my body. I don't know if this is wrong or if it's right. I don't know if it's a beat or something's taking over me. And I just know I feel so good tonight.
ተጀምሯልም እናስቲ ምን የመረጥከው እስኪ ብትነግረን።
ማይክ አልተከፈተም ነበር አዳነች፣ ልክ ነሽ፣ ተጀምሯል። ለኛ ባይሰማም ከምሽቱ ዝግጅታችን ጋር የተያዘ ከላላላንድ ሙዚቃዊ ድራማ የፊልሙም ዜማ ጭምር ነው ሳውንድትራክ ስታርት ኤፋየር የተሰኘውና ተወዳጁ ጃን ሌጀንድ የሚጫወተውን በኦስካር የሽልማት መድረክም የተጫወተውን ተከታዩን ዜማ እነሆ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:34 ያመለክታል። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሃዬ ነን። አሁን የሳምንቱ የስፖርት ክፍለ ጊዜ ደርሷል። አዘጋጅና አቅራቢ ሰለሞን ክፍሌ ነው።
እንደምናመሽታችሁልኛል የተከበራችሁ አድማጮቼ። በ1500 የዓለም ሻምፒዮኗ ገንዘቤ ዲባባ በዓለም አቀፉ የቪላ ደ ማድሪድ 1000 ሜትር ሩጫ ውድድር የግሏን ፈጣን ጊዜ አስመዝግባ አሸነፈች። በቶኪዮ ማራቶን ደግሞ የኬንያ አትሌቶች በሁለቱም ጾታ ውድድሮች ድል ተቀዳጅተዋል። በእግር ኳስ የሀገር ውስጥና የውጭ ፕሪሚየር ሊግ ዜናዎች አሉን። አብራችሁን ቆዩ። ገንዘቤ ዲባባ በቪላ ደ ማድሪዱ ዓለም አቀፍ የ1000 ሜትር ሩጫ ውድድር ያሸነፈችበትን የአርቡን ዜና ላስቀድም። እንደ ተጀመረ ገንዘቤን ጠንከር አርጋ ይዛ የቆየችው የቤላሩሷ ቪክቶሪያ ኩሽኒር ነበረች። ግን ብዙም ሳይቆዩ ገንዘቤ በርቀት ጥላት ሄደች። ሁለት ዙር ሲቀራቸው ገንዘቤ ምንም እንኳ 2:06.2 ላይ ብትደርስም የቀድሞውን በማሪያ ሙቶላ የተመዘገበውን የዓለም አዳራሽ ውስጥ ሬኮርድ እንደማትሰብር ግልጽ ሆነ። ጥብጣቡን በጥሳ ስታልፍ የ26 ዓመቷ ገንዘቤ 2:33.06 አስመዘገበች። ትከሻ ለትከሻ አብራ ስትሮጥ የቆየችው ሌላይቱ ኢትዮጵያዊት ጉዳፍ ጸጋዬ በ2:38.05 በሁለተኝነት አጠናቃለች። ገንዘቤ ዲባባ በ1500 በአንድ ማይል በ2000 በ3000 ሁለት ጊዜ እንዲሁም በ5000 በጠቅላላው 6 ጊዜ የዓለም ሬኮርዶችን የሰበረች ኮከብ አትሌት ናት። ማድሪድ ላይም አዲስ ክብረ ወሰን ለማስመዝገብ ቆርጬ ተንቀሳቅሼ ነበር፣ ያም ባይሆን በውጤቴና ሙከራ የተደስቻለሁ ብላለች ገንዘቤ ከውድድሩ በኋላ ለጋዜጠኞች ስትናገር። ወደ አዲስ አበባ ተመልሳም በ5ና 10 ሺህ የጎዳና ሩጫ ራሷን በማዘጋጀት በለንደኑ የዓለም ሻምፒዮና ላይ ጥሩ ውጤት ለማስመዝገብ እንደምትሞክር አትሌቷ አክላ ተናግራለች። መልካም ዕድል ለገንዘቤ ዲባባ። ወደ ትላንቱ የቶኪዮ ማራቶን እንሻገር። በወንዶቹ በዊልሰን ኪፕሳንግ የተመራው የኬንያ ቡድን ከአንደኛ እስከ ስድስተኛ ቦታ ያለውን ስፍራ ጠራርጎ ወስዷል። ዮሐንስ ገብረ ገርጊሽ ከኤርትራ በሰባተኝነት አጠናቋል። የኪፕሳንግ ሰዓት 2:03:58 ነው። በሴቶቹም ሳራ ቼፕቺርር በአንደኝነት ብትጨርስም እሷም ከኬንያ ናት። የሁለተኛና ሦስተኝነቱን ቦታ የወሰዱት ግን ብርሃኔ ዲባባና አማኔ ጎበና ናቸው ከኢትዮጵያ። የቼፕቺርቺር ጊዜ 2:19:47 ሲመዘገብ ከብርሃኔና አማኔ በሁለትና አራት ሴኮንዶች ይቀድማል። በሌላ የአትሌቲክስ ዜና በረጅም ርቀት ውድድሮች የኦሎምፒክ ወርቅ ሜዳሊያዎች ተሸላሚው ሞፋራ አሜሪካዊው አሰልጣኙ አልቤርቶ ሳላዛር ለእርሱና ሌሎች አትሌቶች አበረታች መድኃኒት ሳይሰጥ እንዳልቀረ ሾልከው የወጡ ዜናዎች ከጠቆሙ በኋላ እኔ ንጹሕ አትሌት ነኝ ብሏል። ትውልዱ ሶማሊያ የሆነው ፋራ ባለፉት ሁለት ኦሊምፒኮች በአምስትና 10 ሺህ ለብሪታንያ የወርቅ ሜዳሊያዎችን አስገኝቷል። ሞፋራ በመግለጫው የአበረታች መድኃኒትን መጠቀም በተመለከተ እኔ ምንጊዜም ቢሆን መመሪያዎቹን ያልጣስኩኝ ንጹሕ አትሌት ነኝ ብሏል። የብሪታንያው ሳንዴ ታይምስ ጋዜጣ አልቤርቶ ሳላዛር ለፋራህና ሌሎች ለሚያሰለጥናቸው አትሌቶች ኤል ካርናታይን የተሰኘ ኬሚካል መስጠቱን የሚገልጽ ከዩናይትድ ስቴትስ የጸረ አበረታች መድኃኒት መቆጣጠሪያ ኤጀንሲ ሾልኮ የወጣ ሪፖርት ደርሶኛል ብሏል። አትሌቲክሱ ባጭሩ ይኸው ነው። ለእግር ኳሱ ስፖርት ዜና በቅድሚያ ወደ አዲስ አበባ እንሄዳለን። የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ተጀምሯል ይላል ተባባሪ አዘጋጅ ገዛኝ ጽዮን መስቀል። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። የመጀመሪያው ዙር ከተጠናቀቀ በኋላ ለሶስት ሳምንት ረፍት ላይ የሰነበተው የኢትዮጵያ ፕሪምየር ሊግ የሁለተኛ ዙር ጨዋታዎቹን በሳምንቱ መጨረሻ በአዲስ አበባና በክልል ከተሞች አካሂዷል። ከትናንት በስቲያ ቅዳሜ ኢትዮጵያ ንግድ ባንክ ከወልዲያ ከተማ፣ ኤሌክትሪክ ከጅማ አባቡና፣ ትናንት እሁድ ደግሞ ኢትዮጵያ ቡና ከደደቢት፣ መከላከያ ከወላይታ ዲቻ አራቱን ግጥሚያዎች ምንም ጎል ያልተቆጠሩባቸው ባዶ ለባዶ በሆነ ውጤት የተጠናቀቁ ጨዋታዎች ናቸው። ሌሎች ጨዋታዎቹም ተካሂደዋል። ቅዱስ ጊዮርጊስ በ32 ነጥብ ፕሪምየር ሊጉን ይመራል። ደደቢትና ሲዳማ ቡና በእኩል 28 ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ወደ አውሮፓ ስንሸጋገርም የእንግሊዝ ፉትቦል ሊግ ካፕ የፍጻሜ ጨዋታን እናገኛለን። ረጅሙን የማጣሪያ ሂደት በጥንካሬ ተሸጋግረው ለእንግሊዝ ሊግ ካፕ ፍጻሜ የደረሱት ማንቸስተር ዩናይትድ እና ሳውዝሃምፕተን ትናንት የዌምብሌ ስታዲየም ድምቀት ሆነው አምሽተዋል። ማንቸስተር ዩናይትድ ሳውዝሃምፕተንን 3-2 በማሸነፍ የሊጉን ዋንጫ አንስቷል። ማንቸስተር ዩናይትድ ካስቆጠራቸው 3 ጎሎች ሁለቱን ከቅጣት ምትና በግንባር ገጭቶ ያስቆጠረው ኢብራሂሞቪች ነው። በእኔ በኩል ያለው ይሄ ነው።
ገዛኝ ጽዮን መስቀልን አመሰግናለሁ። የስፔን ላሊጋውን ባጭሩ አይተን እንሰናበታለን። ሊዮኔል ሜሲ ትላንት በአትሌቲኮ ማድሪድ ላይ በ86ኛው ደቂቃ ያስቆጠራት ጎል ቲሙን ለድል አብቅታለች። ላጭር ጊዜም ቢሆን ደግሞ ከደረጃ ሰንጠረዡ አናት ላይ አውጥቶታል። ለባርሳ ራፊናና ሉዊ ሹዋሬዝ፣ ለአትሌቲኮ ማድሪድ ዲየጎ ጎብሊን ጎሎቹን አስቆጥረው እኩል 2-2 እስከ 86ኛው ደቂቃ ከቆዩ በኋላ ሊዮኔል ሜሲ ሦስተኛዋን አገባና 3-2 አሸነፉ። ሪያል ማድሪድ ቪላሪያልን 2-0 ቀጥቶ ሰንጠረዡን ያውም ገና አንድ ጨዋታ እየቀረው በአንድ ነጥብ ይመራል። ሪያል ማድሪድ 55፣ ባርሳ 54፣ ሴቪያ 52 ነጥብ አላቸው። በዚሁና አብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞን ክፍሌን ለሳምንታዊ ስፖርት ዝግጅቱ አመሰግናለሁ። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን በስርጭታችን የጊዜ ሰሌዳ መሰረት አፍሪቃ ነክ ርዕሶች ነው ተከታዩ። አዘጋጅና አቅራቢ አዳነች ፍሳዬ። አፍሪቃ ነክ ርዕሶች ለምሽቱ ታዲያ የአፍሪቃ ኮማንድ የተባለው በአፍሪቃ ዙሪያ የሚካሄዱ ወታደራዊ እንቅስቃሴዎችን የሚከታተለውና የሚመራው የዩናይትድ ስቴትስ ወታደራዊ እዝ አዛዥ በሊቢያ ሰላም ለማውረድ የሚያስችል ብቸኛው መንገድ በአገሪቱ ያሉ ተቀናቃኝ መንግስታትን አገናኝቶ በማነጋገር እንደሆነ ገልጠዋል ይላል በመንደርደሪያው። ጄኔራል ቶማስ ዋልድሃውዘር ይህን ያሉት በቅርቡ ሙኒክ ላይ በተደረገ የጸጥታ ጉባኤ ላይ ነው። ጉባኤው የተካሄደው 7 የአፍሪካ ሀገሮች ያስተናገዱት ኦፕሬሽን ፍሊንትላክ የሚል ስያሜ የተሰጠው የጣምራ ወታደራዊ እንቅስቃሴ ከመጀመሩ አስቀድሞ ነው። የአሜሪካ ድምፁ ሄንሪ ሪጅዌል ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳዬ ለምሽቱ አፍሪቃ ነክ ርዕሶች እንዲህ አዘጋጅተዋለች።
በሊቢያ ያለው የፖለቲካ ትርምስ ስር የሰደደ ነው። ዓለም አቀፍ ማህበረሰብ የሚደግፈው የሊቢያ ብሔራዊ መንግስት ከፊል ትሪፖሊን ብቻ ነው የሚቆጣጠረው። ሌሎች ተቀናቃኝ ቡድኖች ደግሞ መዲናይቱ ትሪፖሊንና ሌሎች ከተሞችን ለመቆጣጠር እየጣሩ ናቸው። በምስራቅ በኩል ያሉት የሊቢያ ብሔራዊ ወታደራዊ ኃይል ኃላፊ ጄኔራል ኸሊፋ ሀፍተር በሀገሪቱ ምክር ቤት የበላይነት አላቸው። የዩናይትድ ስቴትስ የአፍሪቃ ኮማንድ አዛዥ ቶማስ ዋልድሃውሰር ባለፈው ሳምንት እሁድ ሙኒክ በተደረገው የጸጥታ ጉዳይ ጉባኤ ላይ ለአሜሪካ ድምፅ ሬዲዮ ሲናገሩ ዩናይትድ ስቴትስ በሊቢያ የአንድነት ስምምነት እንዲደረግ እየገፋች ነው ብለዋል።
ሀፍታር በተለይም በአገሪቱ ምስራቅ ክፍል ያላቸው ተደማጭነት በቀላሉ የማይታይ መሆኑ አያጠራጥርም። የፖለቲካ መፍትሄ የምንለው መጀመር ያለበትም እዚህ ላይ ነው።
የጀነራል ኸሊፋ ሀፍታር ኃይሎች አብዛኞቹን የሊቢያ የነዳጅ ዘይት መስኮችን ይቆጣጠራሉ። ግዙፍ የሆነው የሩሲያ መንግስት የነዳጅ ዘይት ኩባንያ ሮዝኔፍት በቢሊዮኖች ዶላር የሚገመት ገንዘብ መዋለ ንዋይ ለማፍሰስ ከብሔራዊ የሊቢያ የነዳጅ ዘይት ኩባንያ ጋር የቅድሚያ ስምምነት ፈርሟል። ይህ ስምምነት ሞስኮ ከሊቢያ ጋር የነበራትን ግንኙነት መልሳ ለማጠናከር ከምታደርጋቸው ጥረቶች አንዱ ነው። ሩሲያ በሊቢያ መፍትሄ ለማግኘት በሚደረገው ጥረት ሚና ሊኖራት እንደሚችል ጀነራል ዋልድሃውሰር አምነው ተቀብለዋል።
እኛ የማንኛውንም ወገን እርዳታ በበጎ እንቀበላለን። ግባችን በሊቢያ ያሉትን ባለድርሻዎች ማቀራረብ፣ እንዲነጋገሩ ማድረግና አካታችነትን መቀበል ነው።
ዩናይትድ ስቴትስ ሊቢያ ባለው እስላማዊ መንግስት ነኝ የሚለው ቡድን ላይ ቀጣይ የሆነ የአየር ድብደባ አካሂዳለች። አፍሪካ ኮማንድ አሸባሪዎችን ለመዋጋት ኦፕሬሽን ፍሊንትሎክ በሚል ስያሜ ዓመታዊ የጣምራ ወታደራዊ ልምምድ ለማካሄድ ከሳህል ክልል ጋር አጋርነት እየገነባ ነው። ናይጄሪያ ዋናዋ የክልሉ አጋር ስትሆን እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የተሳሰረውን ቦኮ ሐራም ለመዋጋት በምታደርገው ጥረት ዩናይትድ ስቴትስ የስለላ ስራ በማቅረብ ትረዳታለች። የናይጄሪያ ፕሬዚደንት የጸጥታ ጉዳይ አማካሪ ሜጀር ጀነራል ባባጋና ሞንጉኖ በዓለም ደረጃ ያለው የአሸባሪዎች ህብረት ዓለም አቀፍ ትብብር ወሳኝ እንዲሆን ያደርጋል ብለዋል።
በሊቢያ የታየው ህዝባዊ መነሳሳትና የጋዳፊ መንግስት ከስልጣን መወገድ የጦር መሳሪያዎችና ፍልሰተኞች ወደ አገሪቱ እንዲወርፉ አድርጓል። ከሳራ በመለስ ካሉት የአፍሪካ ሀገሮች ዋናው የዚህ ፍሰት ምንጭ የሆነችው ናይጄሪያ ናት።
የናይጄሪያ ወታደራዊ ኃይል በቦኮ ሐራም ላይ በሚያካሄደው ውጊያ ህዝብን ያጎሳቅላል ሲል አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ቡድን ሲነቅፍ ቆይቷል። የዩናይትድ ስቴትስ አፍሪካ ኮማንድ አዛዥ ቶማስ ዋልድሃውሰር የአሜሪካ ወታደራዊ ኃይል ከአጋሮቹ ጋር ሲሰራ እንዲህ አይነቶቹን ክሶች አክብዶ ያያል ብለዋል።
We understand the requirement for battlefield ethics. We make it part of our training and we try to continue to emphasize that in all.
የጦርነት ጊዜ ስነ ስርዓቶች መከበር አስፈላጊነትን እንረዳለን። ከምንሰለጥንባቸው ነገሮች አንዱ ነው። በህጋዊ ስርዓትና ከዋና ዋና መሪዎች ጋር በመናደርገው ውይይት ጫና የምናደርግበት ጉዳይ ነው።
ኦፕሬሽን ፍሊንትሎክ የተባለው ለሶስት ሳምንታት ያህል የሚካሄደው ወታደራዊ ልምምድ ከ20 በላይ ከሚሆኑ የአፍሪካ ሀገሮች ከአውሮፓና ከሰሜን አሜሪካ ሀገሮች የተውጣጡ 2000 ወታደራዊ ሰራተኞችን አሰባስበዋል። አድማጮች፣ አፍሪካ ኮማንድ የተባለው የዩናይትድ ስቴትስ የአፍሪካ እዝ አዛዥ በሊቢያ ሰላም ስለማውረድ ጉዳይ በተናገሩት ላይ የተመሰረተው ቅንብር እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አዳነችን ለአፍሪካ ነክ ርዕሶች ዝግጅቷ አመሰግናለሁ። አድማጮች፣ ወደ መጨረሻዊ ሳምንቱ ቅንብር ላይ ደርሰናል። ጤና ነው ዝግጅቱ። አዘጋጅና አቅራቢ ሶሎሞን አባተ።
በመጪዎቹ 6 ወራት ውስጥ ከ20 ሚሊዮን በላይ ቁጥር ያለው ሰው አፍሪካ ውስጥ ለበረታ ረሃብ ወይም ቸነፈር ይጋለጣል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ናቸው ይህንን ክፉ ዜና ሰሞኑን ይፋ ያደረጉት። ጉቴሬሽ የከትናንት በስተያው አርብ ጄኔቫ ላይ ለጋዜጠኞች መግለጫ በሰጡበት ወቅት ዛሬ ያለውን ሁኔታ እጅግ አሳሳቢና አስጊ ነው ብለውታል። በሚሊዮኖች የሚቆጠሩ ሰዎች አሉ ጉቴሬሽ ዛሬ እየኖሩ ያሉት በረሃብና በሞት መካከል ለበሽታዎችና ለወረርሽኞች ተጋልጠው ነው። በተለይ ደቡብ ሱዳን፣ ሶማሊያ፣ የመንና ናይጄሪያ ሰሜን ምስራቅ አካባቢዎችን የቸነፈር ቀጣና ሲል አውጇል የመንግስታቱ ድርጅት። በተለይ ደግሞ የደቡብ ሱዳን ዩኒቲ ጠቅላይ ግዛት 2 አውራጃዎች ውስጥ 100,000 ሰው በቸነፈር መሰል ረሃብ እየተመታ መሆኑን ድርጅቱ አሳውቋል። በመጪዎቹ 4 ሳምንታት ውስጥ ዓለም ካልተረባረበና ወደ 4 ቢሊዮን ተኩል ዶላር ካላሰባሰበ ይህ የደቡብ ሱዳን ሁኔታ ወደ ሌሎችም አካባቢዎች እንደሚዛመት ዋና ጸሐፊው አበክረው ተናግረዋል። ትራጀዲ ነው ያለንበት ሁኔታ ብለዋል ጉቴሬሽ። የበረታ የሐዘን ገጽታ እስከ ያዝነው የአውሮፓ ዓመት መጨረሻ ደግሞ ወደ 5.5 ቢሊዮን ዶላር ያስፈልጋል። በዚህች ምድር ላይ ከሽብር ፈጠራ ባልተናነሰ ሁኔታ ሰቀቀን እየዘራ ያለውን የረሃብና የተያያዥ በሽታዎች ስጋት በተጠቀሱት 4 ሀገሮች ውስጥ ለመቆጣጠር እስካሁን ታዲያ የመንግስታቱ ድርጅት ከጠየቀው እያንዳንዱ ዶላር ያገኘው 0.2 ሳንቲም ብቻ ነው። 90 ሚሊዮን ዶላር ብቻ። ዓለም በችግር በተመታች ቁጥር ቀድማ ደራሽ በሆነችውና ይበልጡንም መዋጮ በግራም በቀኝም በምትሸፍነው አሜሪካ ዛሬ አስተዳደር አስተሳሰብ ተለውጧል። ሁሉም ነገር ከእንግዲህ በኋላ የሚታየው ለአሜሪካ ከሚሰጠው ጥቅም አንጻር ብቻ ይሆናል። ይህንን ፕሬዚደንቷ ቃለ መሐላቸውን እንደፈጸሙ በግልጽ ደንግገውታል።
From this day forward, it's going to be only America first.
ከዛሬ አንስቶ መመሪያችን አሜሪካ ትቅደም ብቻ ነው። አሜሪካ ትቅደም። በንግድ፣ በግብሮች፣ በኢሚግሬሽን፣ በውጭ ጉዳዮች በምንወስደው በእያንዳንዱ ውሳኔ አሜሪካ ትቅደም።
በርግጥ ፕሬዚደንቱ ከመመረጣቸው በፊትም ይሁን ከዚያ የቃለ መሐላ ንግግራቸው ወዲህ በውል አንጥረው የተናገሩት የአሜሪካ ድጋፍ ጉዳይ ባይኖርም አሜሪካ ራሷ ገና የለውጥ ትንቅንቅ ውስጥ ነችና ውሏን በውሉ መለየት አልተቻለም። ወጣም ወረደ ግን ብዙ አይን ከዋሽንግተን ላይ አይነሳም። ብዙም ባዶ እጅ የሚኮለኮለው ዋይት ሃውስና ካፒቶል ደጆች ላይ ነው። ሰሞኑን የዩናይትድ ስቴትስ አገረ ገዢዎች ዋሽንግተን ዲሲ ላይ ለዓመቱ የክረምት ወቅት ስብሰባቸው ተገናኝተው የሀገራቸውን ዕጣ እየመከሩ ነው። ከመካከላቸው የተወሰኑትን አነጋግሬ ነበር። አሜሪካ በጤና በትምህርት በልማት ረሃብን በመቋቋም መድረኮች ፊቷን ከዓለም ልታዞር ይሆን? የኮሎራዶ ገዢ ጃን ራይት ሃይከን ሉፐር አሜሪካ በመሪነቷ ልትቀጥል ይገባታል ብለውኛል።
The US has always been a leader in all these things and has been very successful at creating partnerships with the rest of the world.
በነኚህ ጉዳዮች አሜሪካ ሁልጊዜም መሪ ሆና ቆይታለች። ከቀሪው ዓለም ጋርም የተሳካ አጋርነት እየፈጠረች ኖራለች። እነዚያን አጋርነቶች አንበጣጥስም የሚል ተስፋ አለኝ። ረሃብን መጋፈጥን በተመለከተ በአፍሪካም ሆነ በመላው ዓለም ሰዎች በቂ ምግብ ማግኘታቸውን ማረጋገጥ በሚያስችል ሁኔታ ጥረቶችን ማስተባበር መቀጠል ይኖርብናል።
ወትሮ ዓለም አቀፍ ማህበረሰብ እየተባለ የሚጠራው በውል ተለይቶ ያልተጨበጠ አካል አስኳል አከርካሪና ስጋው የሆነችው አሜሪካ በመጪዎቹ 4 ሳምንታት ውስጥ ከራሷ ተላቃ ጠኔና በሽታ ሊያረግፉት ላሰፈሰፉበት አፍሪካዊ ትደርስ ይሆን? ለማንኛውም ግን የናይሮቢ ዩኒቨርሲቲ የፖለቲካ ሳይንስ ዲፓርትመንት ሊቀመንበር ዶክተር ኦሉ አዳምስ ለአፍሪካ የማንቂያ ጥሪ ምክር አላቸው።
I think that what Africa has to do is to prepare for the worst case scenario.
እንደሚመስለኝ አፍሪካ ለከፋው ሁኔታ መዘጋጀት አለባት። የአሜሪካው ዶናልድ ትራምፕ በቅድሚያ ተቆሩት በአሜሪካ ብሔራዊ ጥቅሞች ላይ ነው፣ በዓለም አቀፍ ጉዳይ ላይ አይደለም። ስለሆነም በአፍሪካ ጉዳዮች ላይም አይደለም። እናም አፍሪካ ቆም ብላ ለራሷ ችግሮች የራሷን መላ በማግኘት ላይ ማሰብ ያለባት ጊዜ ካለ ያ ጊዜ አሁን ነው።
ዶክተር አዳምስ ናይሮቢ ለምትገኘው ባልደረባዬ ጂል ክሬግ ነበር ይህንን የተነፈሱት። ፕሬዚደንት ትራምፕ ሰሞኑን ለወግ አጥባቂዎቹ የፖለቲካ የተግባር ጉባኤ ሲፓክ ይባላል በምህፃር ሜሪላንድ ተገኝተው በተናገሩበት ወቅት ያንን አቋማቸውን አስረግጠውና ደጋግመው ተናግረዋል። በእርግጥ ፕሬዚደንቱ የዓለም አቀፍ ትብብርን አስፈላጊነትም አላጣጣሉም፣ የብሔራዊ ጥቅማቸውን መጠበቅ አጎሉ እንጂ።
ግሎባል ኮኦፐሬሽን Dealing with other countries, getting along with other countries is good. It's very important. But there is no such thing as a global anthem, a global currency, or a global flag.
ዓለም አቀፍ ትብብር ከሌሎች ሀገሮች ጋር መስራት፣ ከሌሎች ሀገሮች ጋር ተስማምቶ መኖር ጥሩ ነው፣ በጣም አስፈላጊም ነው። ነገር ግን ዓለም አቀፍ መዝሙር የሚባል ነገር የለም። ዓለም አቀፍ ምንዛሪ ወይም ዓለም አቀፍ ባንዲራ የሚባል ነገር የለም። ይህች እኔ የምወክላት ዩናይትድ ስቴትስ ነች። መላውን ዓለም አይደለም እኔ የምወክለው፣ የእናንተን ሀገር ነው የምወክለው።
የዓለም አቀፉ አካል መሪ አንቶኒዮ ጉቴሬሽ ግን እንተጋገዝ እያሉ ነው።
በሚሊዮኖች የሚቆጠሩ ሰዎች ሕይወት በእኛ የተባበረ የተግባር እንቅስቃሴ ወይም እርምጃ ችሎታ ላይ ተንጠላጥለዋል። በዚህች ሁሉም በተትረፈረፈባት ዓለማችን ላይ አንዳች ነገር ላለማድረግና በግዴለሽነት እንድንቆም የሚያደርገን አንዳች አሳማኝ ምክንያት የለም።
የዛሬ 6 ዓመት ሶማሊያ በከበደ ቸነፈር ስትመታ ሶማሊያ ቸነፈር ገብቷል ብለን ባወጅንበት ወቅት በዚያ አደጋ በአጠቃላይ ከሞተው ግማሹ ረግፎ ነበር ብለዋል የመንግስታቱ ድርጅት የሰብአዊ ድጋፎች አስተባባሪ ስቲቨን ኦብራያን። በመሆኑም ያ ዘንድሮም እንዳይደገም ነው ዛሬ እንዲህ እየጮህን ያለ ነው።
ሶሎሞን አባተን ለሳምንታዊ የጤና ዝግጅቱ እናመሰግናለን። አድማጮች፣ አሁን የፕሮግራም ማሳሰቢያ።
በኢትዮጵያ ገዢው ፓርቲ ኢህአዴግና 21 ተቃዋሚ ፓርቲዎች በአገሪቱ ሰላም ለማውረድ ድርድር ለመቀጠል ተስማምተዋል። በኢትዮጵያ በፖለቲካ ተቃዋሚዎች መካከል ሰላምና መቻቻል እንዲኖር፣ የህዝቡ ችግሮች እንዲፈቱና ተሰሚነት ኖሮት በሰላም ዲሞክራሲ እንዲተዳደር ሁሉን አሳታፊ ሀቀኛ እርቅ አስፈላጊ መሆኑ ይታመናል። ለጥያቄው መልስ ዝግጅታችን ኢትዮጵያ ውስጥ የተጀመረው እርቅ እንዴት ቢሆን ይሰምራል ለሚለውና ሌሎች ከእናንተ የሚቀርቡ ጥያቄዎች መልስ የሚሰጡን ምሁራን ለፊታችን ሐሙስ ጋብዘናል። ጥያቄዎቻችሁን በ202-205-9942 የውስጥ መስመር 14 ወይም በኢሜይል አድራሻችን horn@voanews.com ላኩልን። አለያም የስልክ ቁጥራችሁን በhorn@voanews.com ኢሜይላችሁን ላኩልንና መልሰን እንደውላለን።
አዳነች፣ ጥቂት ደቂቃዎች ያገኘን ይመስላል። ቅድም የምሽቱን ምርጥ ዜማ የላላላንዱን ሙዚቃዊ ድራማ አንድ ስልት ማጫወት ጀምረን ነበረ። ሰዓት ጥረት ስለነበረ ሙሉን አላጫወትንም። ታዲያ ጥቂት ደቂቃዎች ተገኝተዋል ይነናል አቀናባሪያችን ንጉሥ ታምሬ።
ከዛ እንግዲህ አንዱን ለመጨመር ነው።
አንዱን የአማርኛ ስልት ነው የተመረጠው። ፍቅር አዲስ ነቃ ጥበብ ናት ለምሽቱ የምትጫወትልን ነው።
Get under my leg, leap under my leg. Last quarter of the year, bagus rias hatir.
Ya sawasan sanay, ya fikr kajit matu. Ya sabun arako, kana sabun magratu.
Get under my leg.
አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። አሁን የማጠቃለያ ዜናውን ከአዳነች ፍስሐዬ።
የመላ ኢትዮጵያ አንድነት ድርጅት መኢአድ የማዕከላዊ ምክር ቤት አባልና የሰሜን ጎንደር ሰብሳቢ የካቲት 7 ቀን ጀምሮ በእስር ላይ እንደሚገኙ ፓርቲው አስታወቀ። አባሎቻችን እየታሰሩ ያሉበት ሁኔታ ሊካሄድ የታቀደው ድርድር ላይ አሉታዊ ተጽዕኖ ሊያሳድር ይችላል ብለዋል የፓርቲው ዋና ጸሐፊ አቶ አዳነ ጥላሁን። ቦፌኮ ማለትም በኦሮሞ ፌዴራላዊ ኮንግረስ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባ ላይ አቃቤ ሕግ ያቀረበው የሲዲ ወይንም የድምፅ ማስረጃ ሊታይም ሊደመጥም እንዳልቻለ ተገለጸ። ተከሳሹና የተከሳሹ ጠበቃ ይህ የአቃቤ ሕግ ማስረጃ እንዲተላለፍ ቢጠይቅም ፍርድ ቤቱ በአጭር ጊዜ ቀጠሮ ሰጥቶ አቃቤ ሕግ ማስረጃውን እንዲያቀርብ አዟል። ደቡብ አፍሪካ ኤች አይ ቪ የያዛቸው በሽተኞች የልብ በሽታና ስትሮክ እንዳያስከትልባቸው ለመከላከል የመጀመሪያ አብይ የሕክምና ሙከራ ካደረጉት 5 ሀገሮች አንዷ ሆናለች። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመከላከያ ወጪ በየዓመቱ በ54 ቢሊዮን ዶላር እንዲጨምር ጥሪ አድርገዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ንጉሡ ታምሬና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጅ ተስተባብላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።